the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 5 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችኋል
የተከበራችሁ አድማጮች። የምሽቱ አስተናጋጆቻችሁ ሰሎሞን አባትና
ቆንጂት ታዬ ነን።
ዋናው ትኩረት ያደረግነው በተለይ ሕፃናትና እናቶች እንደዚሁም ደግሞ እናቶች በተለይ አጥቢ እናቶች እና ርጉዝ እናቶች ያው ከሕፃናትም ጋር የተገናኘ ነው። በእነሱ ላይ ትኩረት አድርገን አስቀድመንም ተዘጋጅተናል።
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ስለ ዘንድሮ ድርቅ ከተናገሩት የቀነጨብ ነው ነው ዘገባ አለን። የዞን 9 እስረኞች ተለቀዋል።
በዛሬው ቀን እኔ እንደገና እንደተወለድኩ ነው የምቆጥረው። በጣም ነው ደስ ያለኝ፣ ምክንያቱም ሀቁ ወጥቷል። ልጄ እስከዛሬ እኔ በምንም አይነት ወንጀል አይቼው አላቅም። የማከብረው የምወደው የምኮራበት ልጅ ነው።
በጣም ነው ደስ ያለኝ። የኔ ድሀ አባት ከኔ ተፈርጥሮ እዚህ ደረጃ ደርሶ ተማግቶም ወይም ተከሶም ለዚህ መብቃቱ በነጻ መውጣቱ በጣም ነው ደስ ያለኝ።
የሁለት አባቶችን ድምፅ ነው የሰማችሁት። የናትናኤል ፈለቀ አባት አቶ ፈለቀ አበራና የአቤል ዋበላ አባት አቶ ዋበላ ሴርጎ ናቸው የሰማችኋቸው። ዘገባ አለን ለአርዕስተ ዜናው ቆንጅት።
ጊኒ ለሁለተኛ ጊዜ የተካሄደውን ዲሞክራሲያዊ ፕሬዝደንታዊ ምርጫ ባለፈው እሁድ አከናውናለች። ይሁን እንጂ በርካታ ተወላጆቿና ዓለም አቀፍ ታዛቢዎች የምርጫው አካሄድ ገና ብዙ ስራ ይጠብቀዋል ይላሉ። ዘገባ ይኖረናል። ናይጄሪያ ማይዱጉሪ ከተማ አካባቢ 3 ሴት አጥፍቶ ጠፊዎች ቦምብ አፈንድተው ራሳቸውንና ቢያንስ 4 ሰዎች ገደሉ የሚሉትን ይዘናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጊኒ ለሁለተኛ ጊዜ የተካሄደውን ዲሞክራሲያዊ የሆነ ፕሬዝደንታዊ ምርጫ ባለፈው እሁድ አጠናቃለች። ይሁንና በርካታ የሀገሪቱ ተወላጆችና ዓለም አቀፍ ታዛቢዎች ስለ ጊኒ ምርጫ አካሄድ ገና ብዙ መሰራት አለበት ይላሉ። ዘጋቢያችን ክሪስታይን ከኮናክሪ የላከውን አዳነች ፍሳዬ ታቀርበዋለች።
የጊኒ የምርጫ ኮሚሽን ይፋ ያደረገው ከ22 የምርጫ ጣቢያዎች የተገኘው ቀዳሚ ውጤት ፕሬዚደንት አልፋ ኮንዴ እየቀደሙ መሆናቸውን ያመለክታል። በሀገሪቱ ያሉት ተቃዋሚዎች ምርጫው ተጭበርብሯል በሚል የተካሄደው ምርጫ እንዲሰረዝ እየጠየቁ ነው። ሁለት ዋና ዋና ተቃዋሚ ፓርቲዎች ራሳቸውን ከምርጫው ሂደት አግልለዋል። የአውሮፓ ሕብረት የምርጫ ታዛቢዎች ግን በምርጫው ሂደት ያየነው የማጭበርበር ተግባር የለም ብለዋል። ይሁንና የምርጫ ጣቢያዎችን ዘግይቶ መክፈትና የመራጮችን አመዘጋገብ በተደራጀ መልክ አለማካሄድን የመሳሰሉ ችግሮች እንደነበሩ ታዛቢዎቹ ጠቁመዋል። እስማኤል ሲላ የተባለ ተማሪ የሰጠሁት ድምፅ ተቆጥሮ እንደሆነ የምተማመነው በ80% ያህል ብቻ ነው ብሏል።
ዛንኮና ቦኩ ደ ፐርሶን ኪ ዲዘ ዲኔፓ አቫ ሪሲ ሌ ካርድ ኤሌክተር።
ከምርጫው በፊት ብዙ የምርጫ ካርዶችን ያላገኙ ሰዎች እንደነበሩ አውቃለሁ ነው የሚለው ተማሪው። በዚህ የምርጫ ጣቢያ ላይ ሰዎች ድምፅ ለመስጠት እስከ ምሽቱ 3 ሰዓት እንደቆዩ ነው የገለጸው። የሆቴል ዘበኛ ሲላ ፋጢማ ደግሞ ከ3 ዓመታት በፊት ከተካሄደው የምክር ቤት ምርጫ ጋር ሲወዳደር የአሁኑ ምርጫ አያረካም ትላለች። ባለፈው እሁድ በተካሄደው ምርጫ ሰዎች የምርጫ ካርዳቸውን በጊዜ ስላላገኙ ለመምረጥ ቀላል አልነበረም ብላለች ፋጢማ። ለወደፊቱ የምርጫው ኮሚሽን ከዚህ በተሻለ መዘጋጀት ይኖርበታል ስትልም አሳስባለች። የምርጫው ኮሚሽን ቃል አቀባይ ሀሳብ እንዲሰጡበት ተሞክሮ አልተገኙም። የአውሮፓ ሕብረት ባደረገው የቅድሚያ ግምገማ የሀገሪቱ ገዢ ፓርቲ ባለሥልጣኖች በምርጫው ዘመቻ ላይ የመንግስትን ንብረት ተጠቅመዋል ይላል። ይህ ደግሞ የምርጫው ሕግን እንደሚጥስ ጠቁመዋል። ተቃዋሚ ፓርቲዎች ደግሞ ፕሬዚደንት ኮንዴ የመራጮችን ድምፅ ለማግኘት ገንዘብ አድለዋል ሲሉ ከሰዋል። የፕሬዚደንቱ ፓርቲ ቃል አቀባይ አህመት ትራውሬ ግን ፕሬዚዳንቱ ማህበረሰቦችን ሲጎበኙ ገንዘብ የመስጠት ልምድ አላቸው፣ ሆኖም የመራጮችን ድምፅ ሊያስለውጥ የሚችል ያህል አይደለም ብለዋል።
ናይጄሪያ ውስጥ ከማይዱጉሪ ከተማ ወጣ ብሎ በሚገኝ ስፍራ ቢያንስ 3 ሴት አጥፍቶ ጠፊዎች ቦምብ አፈንድተው ራሳቸውንና ቢያንስም 4 ሰዎች መግደላቸው ተዘገበ። ዛሬ አርብ ንጋት ላይ 3ቱ ሴቶች ቦምቦቹን ከማፈንዳታቸው ቀደም ብሎ በዚችው በሰሜን ምስራቋ ቦርኖ ክፍለ ሀገር ዋና ከተማ በሚገኝ መስጊድ 2 ሌሎች አጥፍቶ ጠፊዎች ቦምብ አፈንድተው ቢያንስ 30 ሰዎችን መግደላቸው ታውቋል። የናይጄሪያው የአደጋ ጊዜ አስቸኳይ እርዳታ ባለስልጣናት እንደተናገሩት በመስጊዶቹ የተካሄዱት የቦምብ ጥቃቶች የተፈጸሙበት አኳኋን ሆን ተብሎ በመጀመሪያው ጥቃት የተጎዱትን ሰዎች ለመርዳት ወደ መስጊዶቹ ግር ብለው የሚገቡ ሰዎችን በብዛት ለማግኘትና ለመግደል የታቀደ እንደነበረ ያስታውቃል ብለዋል። በጥቃቶቹ በርካታ ሰዎች ቆስለዋል። ቦምቦቹ የፈነዱት ነዋሪዎች በማታ የጸሎት ስነ ስርዓት ላይ ሳሉ መሆኑም ተነግሯል። በናይጄሪያ ሰሜን ምስራቅ ክፍለ ግዛት በተደጋጋሚ በሚደርሱት አጥፍቶ ጠፊ ጥቃቶች የጽንፈኛ እስላማዊ ቡድን የቦኮ ሀራም ተዋጊዎች ናቸው የሚጠረጠሩት። ለዛሬ አርቡ ጥቃት ኃላፊነት የወሰደ ወገን ባይኖርም ቦኮ ሀራም ጥብቅ እስላማዊ መንግስት ለማቋቋም ነው የምፈልገው ሲል ሲዝት መኖሩ የሚዘነጋ አይደለም። ቦኮ ሀራም ከናይጄሪያ አልፎ በአጎራባች ሀገሮችም ድንበር ዘለል ጥቃቶችን ሲያካሄድ ቆይቷል። ከትናንት በስቲያ ረቡዕ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከአየር ወታደራዊ ቅኝት በማካሄድ የክልሉን ሀገሮች የሚያግዙ አባላት ያሉት ቡድን ወደ አካባቢው እንደሚልኩ አስታውቀዋል። ናይጄሪያ፣ ቻድ፣ ካሜሩን፣ በኒንና ኒጀር ጽንፈኞቹ ተዋጊዎች የደቀኑትን ስጋት ለማስወገድ በጋራ እየተንቀሳቀሱ ናቸው። መቀመጫውን ካሜሩን አድርጎ የሚሰራው የዩናይትድ ስቴትስ ወታደራዊ አባላት ያሉት ቡድን 300 አባላትን እንደሚይዝ ነው ፕሬዚደንቱ ያስታወቁት።
በኤልኒኞ ምክንያት የተከሰተውን ድርቅ ተከትሎ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ወደ 8 ሚሊዮን መድረሱን የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። መንግስታቸው ለዚህ ድጋፍ እንቅስቃሴ እስካሁን ባለው ጊዜ ወደ 2 ቢሊዮን ብር ወጪ ማድረጉንም ገልጸዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው።
በኤልኒኖ ምክንያት የተከሰተውን ድርቅ ተከትሎ ድጋፍ የሚፈልጉ ኢትዮጵያውያን ቁጥር ወደ 8 ሚሊዮን መድረሱን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። መንግስታቸው ለዚህ የድጋፍ እንቅስቃሴ እስካሁን ወደ 2 ቢሊዮን ብር ወጪ ማድረጉንም ጠቅሰዋል። ወጪ እየተደረገ ያለውም ከክምችት መሆኑን አስረድተዋል። እርሳቸው እንዳሉት የተረጂዎቹ ቁጥር ከዚህ በፊት በሴፍቲ ኔት ፕሮግራም ድጋፍ የሚደረግላቸውን ያካተተ ነው። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት ድጋፉ ተጠናክሮ ይቀጥላል።
ዋናው ትኩረት ያደረግነው በተለይ ህጻናትና እናቶች እንደዚሁም ደግሞ እናቶች በተለይ አጥቢ እናቶች እና ርጉዝ እናቶች ያው ከህጻናትም ጋር የተገናኘ ነው። በእነሱ ላይ ትኩረት አድርገን አስቀድመንም ተዘጋጅተናል። ሌላው ህብረተሰብም ደግሞ በዚህ ምክንያት ጥሪቱ ቀስ በቀስ እየተሟጠጠ መሄዱ አይቀርም። እስካሁን የሰበሰባቸው ጥሪቶች እስካሁን አድርሰውታል። እየተሟጠጠ መሄዱ ስለማይቀር የእህል ድጋፍም የመድኃኒትም የጤናም ድጋፍ መደረግ አለበት የሚል አስቀድመን ዝግጅት አድርገናል።
አቶ ኃይለማርያም ደሳለኝ ያደረጉት ቃለ ምልልስ ለተጨማሪ 5 ዓመታት በኃላፊነታቸው እንዲቀጥሉ ከተሰየሙ በኋላ የመጀመሪያው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኪርያት አርባ በሚባል የዌስት ባንክ ሰፈራ መንደር አንድ ፍልስጤማዊ ጋዜጠኛ መስሎ ቀርቦ አንድ ወታደር በስለት ካቆሰለ በኋላ ተገድሏል ሲል የእስራኤል ጦር ኃይል አስታውቋል። ሁኔታው የተፈጠረው ዛሬ አርብ በአካባቢው ለተቃውሞ የወጡ ሰልፈኞች በእስራኤል ፖሊሶች ላይ ድንጋይ በመወርወር ላይ ሳሉ መሆኑን ዜናው አመልክቷል። ፕሬስ የሚል ምልክት የተለጠፈበት ቢጫ ሰደርያ የለበሰው ሰው ወደ ወታደሮቹ እንዲቀርብ ተፈቅዶለት ከተጠጋ በኋላ አንደኛውን በስለት ሲወጋና ቀጥሎን በጥይት ተመቶ ሲወድቅ የሚያሳይ ፎቶ በኢንተርኔት ተሰራጭቷል። የእስራኤል የውጭ ጋዜጠኞች ማህበር ጥቃቱ መወገዝ የሚገባውና የጋዜጠኞችን ስራ የሚያደናቅፍ አሳሳቢ ክስተት ነው ብሎታል።
ሃንጋሪ ወደ ሰሜን አውሮፓ ለመዝለቅ በየቀኑ በድንበሯ የሚጎርፉትን በሺዎች የተቆጠሩ ስደተኞች ለመግታት ከዛሬ አርብ እኩለ ሌሊት ጀምሬ ከክሮኤሽያ ጋር የሚያዋስነኝን ድንበር ልዘጋው ነው ስትል አስታወቀች። የሃንጋሪ የውጭ ጉዳይ ሚኒስትር ፒተር ሼጃርቶ ይህንን እርምጃ ይፋ ያደረጉት የሀገራቸው የብሔራዊ ጸጥታ ካቢኔ ስብሰባ ካደረገ በኋላ ሲሆን ሀገራቸው ከክሮኤሽያ ጋር የሚያዋስናትን ድንበር በማጠሯ የሚታወቅ ነው። የውጭ ጉዳይ ሚኒስትሩ በመግለጫቸው ሀገራቸው ድንበሩ ላይ የአውሮፓ ሕብረት የነጻ ዝውውር ደንቦችን ማክበሯን ትቀጥላለች፣ ይህንኑም በየድንበር ማቋረጫዎች ላይ በሚገኙ የመንግስት ጣቢያዎች ታስተናግዳለች ብለዋል። ስለዚሁ ጉዳይ ለአጎራባቾቻችንም ሆነ ለሌሎቹ ሀገሮች አስታውቀናል ሲሉም ሚኒስትሩ አክለዋል። ሃንጋሪ ከ ሰርቢያ የሚያዋስናትን ድንበር ባለፈው መስከረም ወር ማጠሯ የሚዘነጋ አይደለም። ይህ በዚህ እንዳለ እስከ ዛሬ አርብ ማለዳ ብረሰልስ ላይ ስብሰባቸውን ሲያካሂዱ የነበሩት የአውሮፓ ህብረት መሪዎች የስደተኞች ቀውሱን ለማርገብ ከቱርክ ጋር ስለሚወሰዱ እርምጃዎች የድርጊት መርሃ ግብር አጽድቀዋል። የቱርኩ ፕሬዚደንት ሬቼፕ ጣይብ ኤርዶዋን የህብረቱ ሀገሮች ተጨማሪ ስደተኞችን ለመቀበል አላሰቡም በማለት ነቀፌታ አሰምተዋል። በህብረቱ በጸደቀው ህግ መሰረት ቱርክ ስደተኞች በድብቅ የሚያስገቡ ሰዎችን በቁጥጥር ስር ልታውል፣ ወደ አውሮፓ ስደተኛ መጉረፉን የሚገቱ ሌሎችንም እርምጃዎች ልትወስድ ተስማማለች። ባጸፋው የአውሮፓ ህብረት ወደ ህብረቱ አባል ሀገሮች ለጉብኝት ለመሄድ ለሚፈልጉ የቱርክ ዜጎች የቪዛ ፈቃድ የመስጠት ሂደቱን ያፋጥናል ነው የተባለው። ሀገሪቱ የህብረቱ አባል ስለምትሆንበት መንገድ ንግግር ለመጀመር ይስማማል። ቱርክ ከዚህ በተጨማሪ 3.4 ቢሊዮን ዶላር አዲስ እርዳታ እንዲሰጣት የጠየቀች ሲሆን የአውሮፓ ፓርላማ ፕሬዚደንት ዣን ክሎድ ጁንከር ግን በጠየቀችው መጠን ላይ ድርድር ማድረግ ይኖርብናል ብለዋል። በተዛመደ ዜና የቡልጋሪያ ፕሬዚደንት ሮዘን ፕሌቭኒየቭ የሀገራቸው የድንበር ፖሊስ አፍጋኒስታናዊውን ስደተኛ በጥይት በመግደሉ በጥልቅ ማዘናቸውን ገልጸዋል።
በመጨረሻም ቱርክ ከሶሪያ ጋር በሚያዋስናት ድንበሯ አካባቢ የአየር ክልሏን ጥሶ የገባ የማንነቱ ያልታወቀ አይሮፕላን መታመጣሏን ተናገረች። የቱርክ የጦር ሰራዊት ባወጣው መግለጫ አይሮፕላኑ 3 ጊዜ ማስጠንቀቂያ ተሰጥቶት ባለማክበሩ የጦር አይሮፕላኖቻችን መጥተው ጥለውታል ብሏል። የቱርክ ብሔራዊ ቴሌቪዥን በዘገባው አይሮፕላኑ ያለ አብራሪ ይበር እንደነበረና የተመታውም በድንበሩ በቱርክ በኩል 3 ኪሎ ሜትር ዘልቆ በሚገኝ የአየር ክልል እንደሆነ ተናግሯል። አንድ ስማቸው ያልተጠቀሰ የዩናይትድ ስቴትስ ባለሥልጣን ለሮይተርስ በሰጡት ቃል አይሮፕላኑ የሩሲያ ድሮን ሳይሆን አይቀርም ብለዋል። የሩሲያ የመከላከያ ሚኒስቴር ግን ሶሪያ ውስጥ ያሉ አይሮፕላኖቻችን ያለምንም እክል ወደ ሰፈራቸው ተመልሰዋል፣ በራሳቸው የሚበሩትም ድሮኖቹ ማለት ነው፣ በእቅዳችን መሠረት እየተንቀሳቀሱ ነው ብለዋል። ከአሁን ቀደምም ቱርክ በሶሪያ ከ4 ዓመት በላይ በቆየው የእርስ በርስ ውጊያ የአየር ክልሏን ጥሰው ያገኘቻቸውን የሶሪያን ጀቶች መታመጣሏ ሲታወቅ፣ ሰሞኑን የሩሲያ የጦር አይሮፕላኖች የአየር ክልሌን እየጣሱ ነው በማለት ክስ ስታሰማ ቆይታለች። ዜናው አበቃ።
አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ፕሮግራም ነው።
አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሽብር ወንጀል ተጠርጥረው ክስ ተመስርቶባቸው የነበሩትን ጦማሪያን ወይም የድረገጽ አምደኞች ከሁለተኛው ተከሳሽ በስተቀር ሁሉንም በነጻ አሰናብቷል። ከእስር እንዲፈቱም ትዕዛዝ ሰጥቷል። በዋስትና ጥያቄ ላይ ብይን ለመስጠትም ቀጠሮ ቆርጦላቸዋል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ከተፈቱት የተወሰኑ ቤተሰቦችንና ጠበቃቸውን አነጋግሮ የላከው ዘገባ ቀጥሎ ይቀርባል።
ረፋዱ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከሳሽ ተከሳሽ መቅረባቸውን አረጋግጦ ለስድስተኛ ጊዜ በቀጠሮ ሲንከባለል የነበረውን ብይን ማንበብ ጀመረ። በመጀመሪያ የአቃቢ ሕግን ክሶች በጠቅላላና በእያንዳንዱ ተጠርጣሪ ላይ የቀረበውን ክስ ባጭሩ አቅርቧል። ከዚያም አቃቢ ሕግ ካቀረበው ክስ አኳያ ያስረዱልኛል ብሎ የዘረዘራቸውን የሰው የሰነድና የድምፅ ከምስል ማስረጃዎችን በመተንተንና በመመዘን አቃቢ ሕግ እንደ ክሱ አቀራረብ ተጠርጣሪዎቹ ፈጽመዋል ያለውን የወንጀል ተግባር ማድረጋቸውን ማስረጃዎቹ ሁሉ አያስረዱም ሲል ተከሳሾቹ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ በአንድ ድምፅ መወሰኑን አትቷል። ሁለተኛውን ተከሳሽ ማለትም በፈቃዱ ኃይሉን በተመለከተ ግን ከጸረ ሽብሩ አዋጅ ውጪ በመደበኛው የወንጀል ሕግ ድንጋጌ እንዲከላከል ወስኗል። ከተከሳሽ ጠበቆች አንዱ አቶ አማ መኮንን ይህንን አብራርተዋል።
በፈቃዱ ኃይሉ ለፖሊስ ሰጠ የተባለውን የእምነት ቃል ወይም የተከሳሽነት ቃል በዋናነት መሰረት በማድረግ ተከሳሹ በአገር ውስጥ በግብጽ አገር የታየው አይነት ህዝባዊ አመጽ እንዲነሳሳ በጽሁፍ ለመቀስቀሱ አምኗል። አንዳንድ የተያዙ ጽሁፎችም ይሄን ያሳያሉ በሚል ከጸረ ሽብር አዋጁ ውጭ ወደ መደበኛው የወንጀለኛ መቅጫ ወይም ወንጀል ህግ አንቀጽ 257 ቀይሮ በዚህ መከላከያውን እንዲያቀርብ አዟል።
በዚህም መሰረት በሌለችበት ጉዳዩ ሲታይ የነበረችውን ሶሊያና ሽመልስን ጨምሮ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላን ፍርድ ቤቱ በነጻ አሰናብቷቸዋል። በነጻ የተሰናበቱትና በእስር የሚገኙትም ዛሬውኑ እንዲፈቱ ፍርድ ቤቱ ትእዛዝ ሰጥቷል። ሁለተኛው ተከሳሽ በፈቃዱ ኃይሉ የተከሰሰበት ወንጀል ዋስትና የሚያሳጣው አለመሆኑንና ለአንድ ዓመት ከስድስት ወር ያህል በእስር መቆየቱንም አስታውሰው አቅሙን ያገናዘበ ዋስ አስይዞ ጉዳዩን በውጭ ሆኖ እንዲከታተል ጠበቆች ፍርድ ቤቱን ጠይቀዋል። አቃቢ ሕግ በበኩሉ ተጠርጣሪው ከእስር ቤት ቢወጣ አሁንም ሕዝብን ለአመፅ የሚያነሳሳ ጽሑፍ ከመጻፍ እንደማይቆጠብ እንደሚያምን፣ ስለዚህም የዋስትናውን ጥያቄ እንደሚቃወም ለፍርድ ቤቱ ገልጿል። ፍርድ ቤቱም የግራ ቀኙን ክርክር ከሰማ በኋላ ብይን ለመስጠት ለረቡዕ ጥቅምት 10 ቀን ቀጠሮ ቆርጧል። ችሎቱ እንደተጠናቀቀ ያገኘኋቸው በነጻ ከተሰናበቱት ተጠርጣሪዎች ወላጆች መካከል የናትናኤል ፈለቀን አባት አቶ ፈለቀ አበራን ምን እንደተሰማቸው ጠይቄያቸው ነበር።
በእውነቱ በዛሬው ቀን እኔ እንደገና እንደተወለድኩ ነው የምቆጥረው። በጣም ነው ደስ ያለኝ። ምክንያቱም ሀቁ ወጥቷል፣ ዳኞቹም ተናግረውታል። ልጄ እስከ ዛሬ እኔ በምንም አይነት ወንጀል አይቼው አላቅም። የማከብረው የምወደው ልጅ ነው፣ የምኮራበት ልጅ ነው። በእውነት ግን አንድ አመት ከስድስት ወር ገደማ ሲታሰርብኝ ያየሁት ስቃይና በደል በጣም በህይወቴ መፈጠሬን ነው ያስጠላኝ። ይሄ ብቻ ነው የምለው፣ ሌላ ምንም የምለው ነገር የለኝም። እና ዛሬ እጥፍ ድርብ ደስታ ነው ያገኘሁት።
የአቤል ዋበላን አባት አቶ ዋበላ ሶጌቦንም አናግሬያቸዋለሁ።
በጣም ነው ደሰለኝ፣ በጣም ነው ደሰለኝ። ለዘመድ አዝማድ ለሁሉ ለእኔ አይደለም ለአገር ለአገር የኔ ድሀ አባት ከኔ ተፈርጥሮ እዚህ ደረጃ ደርሶ ተማግቶም ወይም ተከሶም ለዚህ መብቃቱ በነጻ መውጣቱ በጣም ነው ደስ ለኢትዮጵያ ሕዝብ ለሁሉም ደስታ ይሰማው።
እንደው ለመሆኑ ልጆች መጀመሪያ ሲታሰር በዚህ ተጠርጥሮ በሽብርተኝነት ተጠርጥሮ ሲታሰር እርስዎ እንደው አልጠረጠሩ? ምናልባት ይሄ ልጅ አጥፍቶ ይሆናል አሉ?
እኔ ምንድን ከየት ወጣ ከየት ገባ ነው ጠንካራ መልስ እንኳን አይሰጠኝም። ምንም ለመብላት እንኳን ተገዶ ነው የሚበላ፣ መጽሐፍ ነው የሚያነበው። እኔ ሲገባ አክብሮን ዜና ነው የኢትዮጵያ ሬዲዮ እንዲከፈት ዘፈን የሚባል ነገር እንኳን አያውቅም። ጫት የሚባል ሱስ የለውም። የእሱ ባልደረቦች እዛ ሌቦች ወይም በአሁኑ ዛራት ምን እንኳን ትምህርት ያልጨረሰዋል። እንዴት እኔ እናታቸውን አጥቼ እነሱን ካርታርታ ኑሮ ሆኜ ነው ያሳደግኩት። እዚህ መግባቱ ደግሞ በጣም ባይሰራም መግባቱ እኔን አልጠበቀም በሚል በጣም ተበሳጬ ነበር። ዞሮ ዞሮ ምናልባት ሁኔታው ቦታ አይሴትምና ሰላም ነው ሰላም ይሰማኛል።
አቶ አማ መኮንን ዛሬ የተሰጠው ብያኔ ሀሳብን ከመግለጽ መብት አጠቃቀም ጋር ከሚነሱ ችግሮች አኳያ መልካም አርያ ሊሆን የሚችል ነው ብለውታል።
አዎ፣ በእኔ በኩል ፍርድ ቤቱ በሚገባ ማስረጃውን መዝኖታል የሚል እምነት አለኝ። ምናልባትም ለዚህ ጉዳይ ብቻ ሳይሆን በተለይ ሀሳብን ከመግለጽ ነጻነት መብት አጠቃቀም ጋር ወደፊት ለሚነሱም ጥያቄዎች እንደ ፕሬዚደንስ ወይም ጥሩ መልስ ሊሆኑ የሚችሉ ትንታኔዎችን ነው ፍርድ ቤቱ ያስቀመጠውና በእኔ በኩል ፍርድ ቤቱ በሚገባ የሚያስመሰግን ስራ ሰርቷል ብዬ ነው የማስበው።
ይህ ዘገባ እስከተጠናቀቀበት 11 ሰዓት ተኩል ድረስ በእስር የሚገኙት ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤሉ አበላ በፍርድ ቤቱ ትዕዛዝ መሰረት እንዳልተፈቱ፣ ትዕዛዙ ግን ለወህኒ ቤቱ አስተዳደር መድረሱን ጠበቃው አቶ አማሀ መኮንን ለቪኦኤ በስልክ ገልጸዋል። ከዚህ ቀደም በእናቱ ሀብታሙ አያሌው የተፈጸመው ህገወጥ እስር ነው ያሉትንም ዛሬ እንዲፈቱ ትዕዛዝ በተሰጠላቸው በእነ ናትናኤል ፈለቀ ሊፈጸም ይችላል የሚል ስጋት እንዳላቸውም ተናግረዋል። ከዓመት ከስድስት ወር በፊት አቃቤ ሕግ በሽብር ድርጊት ክስ የመሠረተባቸው 10 ጦማሪያንና ጋዜጠኞች እንደነበሩ ይታወሳል። ከጥቂት ወራት በፊት የአምስቱ ተጠርጣሪዎች ክስ በፍትህ ሚኒስቴር ትዕዛዝ ተቋርጦ መፈታታቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እናመሰግናለን መለስካቸው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
በዛሬቱ አፍሪካ ግጭቶችንና ሽብርተኝነትን የሚያባብሱ ሁኔታዎች ምንድን ናቸው? የመካከለኛው ምስራቅና ሰሜን አፍሪካ ሁኔታዎችስ ምን ያህል ተጽዕኖ አሳድረዋል? መሪዎችስ ስጋቱን በመቀነስ በኩል ማድረግ የሚያስፈልጋቸው ምንድን ነው? በአንድ አፍሪካ ውስጥ የታወቀ የጥናትና ምርምር ቡድን አዲስ የወጣ ሪፖርት ሽብርተኝነትን የሚገፉ ሁኔታዎች ምን እንደሆኑ ለማወቅ ሙከራ አድርጓል። የደረሰበት ድምዳሜም ሁሌ ከምንጠብቀው ሁኔታ የተለየ ነው ይላል። አኒታ ፓውል ከጆሃንስበርግ ያጠናቀረችው ዘገባ ሰሎሞን ክፍሌ እንደሚከተለው ያቀርበዋል።
ተንታኝ ጃኪ ሲለርስ ፕሪቶሪያ የሚገኘውን የደህንነትና ጥበቃ ተቋም ይመራሉ። አፍሪካ ውስጥ እያደገ ከመጣው ሽብርተኝነትና ጽንፈኝነት ጀርባ በርካታ ጠንካራ ኃይሎች አሉ ይላሉ። ዓለም አቀፍ ሽብርተኝነትን በማባባስ እጅግ ጠንካራው ኃይል ግን ይላሉ ጃኪ ሲለርስ፣ እጅግ ጠንካራው ኃይል ግን አከራካሪ ነው። ያም ኃይል አሜሪካ ነው ብለዋል።
Deliberate or not, the main drivers of international terrorism today is the policies and actions of the United States and its Western allies.
ሆን ተብሎ ሚሆን አይሁን ዛሬ በዋናነት ዓለም አቀፍ ሽብርተኝነትን የሚያባብሱት የዩናይትድ ስቴትስና የምዕራባውያን ሸሪኮች ፖሊሲዎችና የሚወስዷቸው እርምጃዎች ናቸው። ግልጽ ነው። በኬንያ፣ በናይጄሪያና ብዙም ሌሎች አገሮች የመንግስታቱና የጸጥታ ጥበቃ መስሪያ ቤቶቻቸው ለአሸባሪ ድርጊቶች የሰጧቸው ምላሾች ችግሩን ይበልጥ አባብሰዋል። ነገር ግን ዛሬ በዓለም ላይ ዋነኞቹ የስደተኞችና አለመረጋጋት ምንጮች ሶማሊያ፣ ሶሪያ፣ ሊቢያ፣ ኢራቅና አፍጋኒስታን ናቸው። እነኚህ አገሮች ሁሉ ደግሞ አንዱ ከሌላው ሳይለይ ዩናይትድ ስቴትስ ጣልቃ የገባችባቸው ናቸው። በዚህም ምክንያት ውድመት፣ ትርምስ፣ የውስጥ ጸጥታ መበላሸትና ከፍተኛ የሕዝብ መፈናቀል ደርሷል።
ተንታኙ ጃኪ ሲለርስ ባለፉት 10 ዓመታት አፍሪካ ውስጥ ስለ አሸባሪ ቡድኖች ያካሄዱት አጥጋቢ የተባለ አዲሱ ጥናታቸው የደረሰበት ይህ ድምዳሜ ፊት ለፊት ተጋፋጭ ነው። ጥናቱ በዚህ ምክንያት 300 ወታደሮችን በምዕራብ አፍሪካዊቱ ሀገር በካሜሩን ለመመደብና ከቦኮ ሐራም ነውጠኞች ጋር የሚካሄደውን ውጊያ ለመቀላቀል ለወሰነችው ለዩናይትድ ስቴትስ በጊዜው እንደ ደረሰ ማስጠንቀቂያም ሊያገለግል ይችላል ብለዋል ሲለርስ። የአፍሪካ መንግሥታትም ይላሉ ሲለርስ በማከል፣ የአፍሪካ መንግሥታትም ዓለም አቀፍ ሽብርተኝነትን በመግፋቱ ረገድ አስተዋጽኦ በማድረጋቸው ከወቀሳ ሊድኑ አይችሉም። ለምሳሌ የቦኮ ሐራም እንቅስቃሴ ሰሜን ናይጄሪያ ውስጥ የተቀሰቀሰው በአካባቢው ድህነት በመንሰራፋቱ፣ እኩልነት በመጥፋቱና በመልካም አስተዳደር እጦት ነው። የሶማሊያው አልሻባብ ቡድን እንደ አውሮፓውያን ዘመን አቆጣጠር በ2006 ዓ ም እንቅስቃሴ ሲጀምር እንደ አካባቢው የፖለቲካ ሰራዊት ነበር። ዛሬ እንዲህ የምስራቅ አፍሪቃ አስፈሪው የሽብር ኃይል ከመሆኑ በፊት፣ በዓለም በብዛት የታወቀው የአልቃይዳ አሸባሪ ቡድንም አፈጣጠሩ ከአካባቢው ጋር የተያያዘ ሆኖ እናገኘዋለን ሲሉ ያስረዳሉ ጃኪ ሲለርስ።
When I speak of these big trends and external developments, it is always important to make the point.
ትለነዚ ትላልቅ ዝንባሌዎችና የውጭ ተጽኖ ስናገር ሁሉም አይነት ሽብርተኝነት የተወለደው በዚያው በራሱ ሀገር ውስጥ ባሉ ሁኔታዎች ምክንያት መሆኑን መገንዘብ ጠቃሚ ይሆናል። ከያካባቢው ታሪክ ጋር አንደኛው በር ሌላውን ከማግለር ጋር በተያያዘ በመልካም አስተዳደር ጦት ሳቢያ ሁሉም እኩል ያገሪቱን ሀብት እንዳይካፈል ሲደረግ እናም አማራሩ ለረጅም ጊዜ ባንድ አምባገነን ተይዞ ሲቆይ አመጻን ይወልዳል። ኦዛማ ቢላደን የጦር መሳሪያ አንስቶ ውጊያ የጀመረበት ምክንያት በአገሩ በሳውዲ አረቢያ ሙስናና ድህነት በመንሰራፋቱ ነው። የአፍሪካ አሸባሪዎችም መሳሪያ ያነሱት በመጀመሪያ ደረጃ በዓለም አቀፍ ጉዳዮች ምክንያት ሳይሆን እዚያው በአገራቸው በተከሰቱ ችግሮች ሳቢያ ነው።
እና የጥናት ጽንፈኝነትን በመዋጋት ላይ ለሚገኙ የአፍሪካ መንግስታት ምን ምክር ይለግሳል? ዋናው መፍትሄ ላሉ ሲለርስ ዋናው መፍትሄ ቀላልም እጅግ ውስብስብና ከባድም ነው። መንግስቱን ከሙስና አሰራር ማጽዳት፣ የሥራ ዕድሎችን መፍጠር፣ የትምህርትና የማህበረሰብ አገልግሎቶችን እንዲሁም የዜጎችን ሕይወት ማሻሻል ከአንድ ሀገር ግጭቶችንና ሽብርተኝነትን ለማስወገድ መፍትሄ ናቸው ሲሉ ጃኪ ሲለርስ በጥናታቸው መክረዋል።
በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁንም ስርጭት እንድታዳምጡ በድጋሚ እናሳስባለን።
የምሽቱን ዋና ዋና ዜና እናሰማ። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሽብር ወንጀል ተጠርጥረው ክስ ተመስርቶባቸው የነበሩትን ጦማሪያን ወይም የድረገጽ አምደኞች ከሁለተኛው ተከሳሽ በስተቀር ሁሉንም በነጻ አሰናብቷል። ከእስር እንዲፈቱም ትዕዛዝ ሰጥቷል። በዋስትና ጥያቄ ላይ ብይን ለመስጠትም ቀጠሮ ቆርጧል። በኤልኒኞ ምክንያት የተከሰተውን ድርቅ ተከትሎ እርዳታ የሚፈልጉ ኢትዮጵያውያን ቁጥር ወደ 8 ሚሊዮን መድረሱን የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስታወቁ። መንግስታቸው ለዚህ የድጋፍ እንቅስቃሴ እስካሁን ባለው ጊዜ ወደ 2 ቢሊዮን ብር ወጪ ማድረጉንም ጠቅላይ ሚኒስትሩ አስታውቀዋል። ጊኒ ለሁለተኛ ጊዜ የተካሄደውን ዲሞክራሲያዊ ፕሬዝደንታዊ ምርጫ ባለፈው እሁድ አከናውናለች። ዳሩ ግን በርካታ ተወላጆቿና ዓለም አቀፍ ታዛቢዎች የምርጫው አካሄድ ገና ብዙ ስራ ያስፈልገዋል እያሉ ነው። ናይጄሪያ ውስጥ ከማይዱጉሪ ከተማ ወጣ ብሎ በሚገኝ አካባቢ ቢያንስ 3 ሴት አጥፍቶ ጠፊዎች ቦምብ አፈነዱ፣ ራሳቸውንና ቢያንስ 4 ሰዎችን ገደሉ።
አመሰግናለሁ ቆንጂት ለሰዓቱ ዋና ዋና ዜና። አሁን ከአድማጮች ከእናንተ ከደረሱን አስተያየቶች ደግሞ ጥቂቱን እናስደምጣችሁ።
ተናስተን ቪዲዮዎች እንደምን አላችሁ? እንዲሁም ኢትዮጵያውያን አድማጮች ዘምናለምን የዛሬ የማቀርበውን አስተያየት እንድታቀርቡልኝ የጠየቅኩኝ የም በአሁኑ ጊዜ የኢትዮጵያ መንግስት በኢትዮጵያ አየር መንገድ የሚያደርገውን የውጭ ዜጎች መቀጠር በመቃወም ነው። በመሰረቱ አንድ ድርጅት ወይም አንድ ፋክተሪ በሀገሪቱ ውስጥ በሚከፈትበት ጊዜ ዋና የሚወሰደውና የሚታየው የስራ እድሉ ወይም የስራ ማግኘቱን እድል ለዜጎች እንዲሆን የሚደረግ ማንኛውም ቅድሚያ የሚደረገው ለዜጎች ነው። ይህም የኢትዮጵያ አየር መንገድ ለረጅም ጊዜ የኖረና ለረጅም ጊዜ ታሪክ ያለው የሀገሪቷ ቅርስ ሲሆን በሀገሪቷ መብቱም የሀገሪቷ ህዝቦች የሀገሪቷ ዜጎች መሆን አለበት። አመሰግናለሁ። ዘመን አለን።
ስለ አስተያየቶቻችሁ እናመሰግናለን። የነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው እኔም መልከው ስልክም አልደውል ካላችሁ ደግሞ horn@voanews.com ነው ላኩልን።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ከምሽቱ 3 ሰዓት ተኩል ሆነ አዲስ አበባ ላይ። ተከታዩ ዝግጅት አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የምግብ እርዳታ ጠየቀች። ኢትዮጵያ ከሰሃራ በመለስ ካሉት ሀገሮች የመጀመሪያው የባቡር አገልግሎት ጀመረች። የአፍሪካ ቀንድ የአየር ንብረት እየሞቀና እየደረቀ እንደሚሄድ ታወቀ። ዩናይትድ ስቴትስ ወደ ካሜሩን ወታደሮች ለመላክ ወሰነች። የሚሉትን ርዕሶች ነው በዛሬው ፕሮግራማችን የምንመለከተው። ኤቢሲ ኒውስ የተባለው የአሜሪካ የዜና ስርጭት ቴሌቪዥን ድረገጽ ኢትዮጵያ ውስጥ በቂ ዝናብ ባለመገኘቱ የምግብ እጥረት በመከሰቱ 8.2 ሚሊዮን የሚሆን ሕዝብን በምግብና በሌላ አስፈላጊ ነገሮች ለመርዳት የኢትዮጵያ መንግስት ዓለም አቀፍ ረድኤት እየጠየቀ መሆኑን ዘግቧል። የሀገሪቱ መንግስት ዜጎቹን በምግብና በሌሎች አስፈላጊ አቅርቦቶች ለመርዳት 192 ሚሊዮን ዶላር መድቧል። እስከ ታህሳስ ወር ባለው ጊዜ ለሚያስፈልገው አቅርቦት 596 ሚሊዮን ዶላር እርዳታ እየጠየቀ ነው ሲሉ የኢትዮጵያ የድርቅ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳ መናገራቸውን ድረገጹ ጠቁሟል። ከ300 ሺህ በላይ የሚሆኑ ልጆች ልዩ የሆነ ገንቢ ምግብ እንደሚያስፈልጋቸው፣ በ48 ሺህ የሚገመቱ ከአምስት ዓመት ዕድሜ በታች የሆኑት ልጆች ደግሞ በምግብ እጥረት እየተሰቃዩ መሆናቸውን የኢትዮጵያ መንግስት ባወጣው ግምገማ መጥቀሱን ኤቢሲ ኒውስ ዘገባ ጠቅሷል። በኢትዮጵያ የዓለም የምግብ ፕሮግራም ባለሥልጣን ጆን አይሊፍ ሁኔታው እጅግ ከባድ ነው ብለዋል። ኢትዮጵያ ኤልኒኖ የተባለው የአየር ጠባይ ላስከተለባት ችግር መፍትሄ እንድታገኝ ዓለም አቀፍ ረድኤት ያስፈልጋታል ማለታቸውን ድረገጹ ጠቅሷል። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተልእኮ ሥራ አስኪያጅ ደኒዝ ዌለር በበኩላቸው በደቡብ ሱዳን የሚካሄደው ግጭት ሁኔታውን እያባባሰ ነው ብለዋል። ለሁለት ዓመታት ከሚጠጋ ጊዜ በፊት በደቡብ ሱዳን ግጭት ከተነሳበት ጊዜ አንስቶ በብዙ መቶ ሺህ የሚቆጠሩ ደቡብ ሱዳናውያን ወደ ኢትዮጵያ ተሰደው ከህዝቡ ጋር እየኖሩ ናቸው ማለታቸውን ኤቢሲ ኒውስ የተባለው የአሜሪካ የዜና ስርጭት ቴሌቪዥን ድረገጽ አስነብቧል። በሌላ ዜና ደግሞ ኢትዮጵያ ከሰሃራ በመለስ ካሉት የአፍሪካ ሀገሮች የመጀመሪያውን የቀላል ባቡር መጓጓዣ አገኘች ሲል ሲኤንኤን የዜና ስርጭት ቴሌቪዥን ድረገጽ ገልጿል። 4 ሚሊዮን የሚሆን ህዝብ በሚኖርባት አዲስ አበባ ሰው በሚኒባሶች ነበር የሚዘዋወረው። በአሁኑ ወቅት ግን የቀላል ባቡር አገልግሎት በመጀመሩ ሰዎች ወደ ስራ የሚሄዱበት መንገድ ፈጽሞ እንዲለወጥ ያደርጋል ይላል የሲኤንኤን ድረገጽ ዘገባ። ኢትዮጵያና ቻይና ተባብረው የሰሩት የቀላል ባቡር አገልግሎት 475 ሚሊዮን ዶላር የሚፈጅ ሲሆን ከሰሃራ በመለስ ካሉት የአፍሪካ ሀገሮች የመጀመሪያው ነው። ካለፉት 20 ዓመታት ወዲህ በሀገሪቱ አዎንታዊ የሆነ የኢኮኖሚ እድገት ሲታይ ቆይቷል ሲሉ የኢትዮጵያ የባቡር ሀዲድ ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ጌታቸው በትሩ ተናግረዋል። 60 ሺህ የሚሆኑ ከአዲስ አበባ ወጣ ብለው የሚኖሩትን ሰዎች ወደ መሀል ከተማ መጥተው የሚሰሩበትን መንገድ ያቀልላቸዋል ማለት ነው። በአንዲት ከሰሃራ በመለስ ባሉት ሀገሮች ከተማ እንዲህ አይነት አገልግሎት ይኖራል ብሎ ማሰብ አይቻልም ነበር በማለት ዶክተር ጌታቸው መግለጻቸውን ድረገጹ ጠቁሟል። የቀላል ባቡሩ መጓጓዣ ከንጋቱ 12 ሰዓት እስከ ሌሊቱ 6 ሰዓት ይሰራል። እጅግ የሚያስደስት ነገር ነው። ከሶስት ዓመታት በፊት የቀላል ባቡር ስራ ሲጀመር እንዲህ ይሆናል ብዬ አላሰብኩም ነበር። ሌላውን መስመር ለመክፈት ቸኩለናል በማለት የቀላል ባቡር ፕሮጀክት ኃላፊ አቶ ብርሃኑ ስንታየው መግለጻቸውን የሲኤንኤን ድረገጽ ላይ የወጣው ጽሑፍ ጠቁሟል። አቶ ኃይሉ በጣም የሚያስደስታቸው በመንግስትና በህዝቡ መካከል የታየው ትብብር እንደሆነ ገልጸዋል። ለቀላል ባቡር መጓጓዣ የሚያስፈልገው የኤሌክትሪክ ኃይል የተገኘው ከአዲስ አበባ ሳይሆን በሀገሪቱ ዙሪያ ካሉት ትልልቅ የኤሌክትሪክ ማመንጫ ግድቦች እንደሆነ አቶ ብርሃኑ ስንታየሁ ጠቁመዋል። የቀላል ባቡር አገልግሎት ሲጠናቀቅ ከመላ ሀገሪቱ የባቡር አገልግሎቶች ጋር ይገናኛል። በ10 ዓመታት ውስጥ መላ ሀገሪቱን የሚያገናኝ የ5000 ኪሎ ሜትር ርዝመት ያለው የባቡር ሐዲድ እንደሚኖር ሲኤንኤን ድረገጽ ላይ የወጣው ጽሑፍ ያወሳል። ሳይንቲፊክ አሜሪካን የተባለው ሳይንስ ነክ ስለሆኑት ጉዳዮች የሚዘግብ ድረገጽ ደግሞ የአፍሪካ ቀንድ ክፍል ካለፉት 2000 ዓመታት ወዲህ ከነበረው በበለጠ ፍጥነት እየሞቀና እየደረቀ መሄዱን አንድ አዲስ ዘገባ ማመልከቱን ጠቁመዋል። ይህ ጥናትም የጋዝ ልቀት በዓለም ደረጃ እየጨመረ ሲሄድ የአፍሪካ ቀንድ እርጥበት እየጨመረ ይሄዳል የሚለውን የዓለም የአየር ንብረት ሞዴልን ይጻረራል። ኢትዮጵያን፣ ሶማሊያን፣ ኤርትራን፣ ጅቡቲንና ሱዳንን የሚያካትተው ምስራቅ አፍሪካ ግጭቶች፣ ድርቅና ረሃብ ሲፈራረቁበት እንደቆዩ የሚታወቅ ነው። አሁን ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ የአየር ለውጥ የሚያስከትለው የሙቀትና የድርቅ አደጋ እያንዣበበበት እንደሆነ ዘገባው ያወሳል። በአካባቢው ስላለው የአየር ለውጥ ትንበያ ለማጥናት በባህር ውስጥ ከተጋገሩት የጥንት ስብርባሪዎች ውስጥ ተመራማሪዎቹ የብስ አዝርዕት ቅሪቶችን ወስደው የኬሚካል ይዞታቸውን ሲያጠኑ በአካባቢው ባለፉት 2 ሚሊኒየም ውስጥ ለነበረው የድርቅና እርጥበት መፈራረቅ ዘይን ለመገመት እንደቻሉ ሳይንቲፊክ አሜሪካን ድረገጽ ገልጿል። የጥናቱ ዓላማ ከቅርብ ጊዜያት ወዲህ በተከታታይ ሲከሰት የቆየው የድርቅ መፈራረቅ ከታሪካዊ አመጣጥ ተነስቶ ምን ያህል ሙቀትና ድርቅ ሊኖር እንደሚችል ለመገንዘብ ነው። በተደረገው ጥናት መሰረት የወቅቱ የሙቀትና የድርቅ መጠን ከዚህ በፊት ታይቶ በማይታወቅ ደረጃ እንደሆነ ሳይንቲፊክ አሜሪካን ድረገጽ ላይ የወጣው ጽሑፍ ጠቁመዋል። ባለፈው ግማሽ ምዕተ ዓመት ውስጥ የካርቦን ልቀት ከፍ እያለ መሄዱን የሚያሳይ ምልክት እንደተከሰተና ይህም አደገኛ ምልክት እንደሆነ ጥናቱን በተባባሪነት ያቀረቡት ፒተር ደሞናኬል ማስገንዘባቸውን ድረገጹ ዘግቧል። ፕሬዚደንት ኦባማ ካሜሩን ቦኮ ሐራም የተባለውን ጽንፈኛ የናይጄሪያ ቡድን ለመዋጋት በመታደርገው ጥረት ለመርዳት 300 ወታደሮች እንዲላኩ መወሰናቸውን ኒውዮርክ ታይምስ ጋዜጣ ዘግቧል። ፕሬዚደንት ኦባማ ለሀገራቸው ምክር ቤት በላኩት ደብዳቤ የሚላኩት ወታደሮች በአካባቢው የስለላ የክትትልና የእሰሳ ተግባር በማካሄድ እንደሚረዱ አስረድተዋል። ወታደሮቹ ራሳቸውን ለመጠበቅ ሲሉ መሳሪያ የሚይዙ ቢሆንም በውጊያ እንደማይሳተፉ የዋይት ሀውስ ቃል አቀባይ ገልጸዋል። 90 የሚሆኑ ወታደራዊ ሰራተኞች የናይጄሪያ ጎረቤት በሆነችው ካሜሩን ተመድበው ባለፈው ሰኞ እንደሄዱ ፕሬዚደንት ኦባማ ጠቁመዋል። የጦር መሳሪያ የሌላቸው ድሮኖች ወይም መሳሪያ አልባ የጦር አይሮፕላኖች ከወታደሮቹ ጋር እንደሚላኩ የኦባማ አስተዳደር ባለሥልጣኖች ገልጸዋል። የሚላኩት ወታደሮች ከካሜሩን፣ ከናይጄሪያ፣ ከኒጀር፣ ከቻድና ከቤኒን የተውጣጡትን ወታደራዊ ኃይሎች ይረዳሉ። የናይጄሪያ ወታደራዊ ኃይል ቦኮ ሐራምን ለማሸነፍ በሚያደርገው ጥረት ለመርዳት ዩናይትድ ስቴትስ በማሰልጠንና ወታደራዊ ዕቃዎችን በማቀበል ስትረዳ ቆይታለች። የጽንፈኛው እስላማዊ ቡድን አማጽያን በናይጄሪያ፣ በኒጀር፣ በቻድና በካሜሩን የሚገኙ ነዋሪዎች እንዲፈናቀሉ አድርጓል። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ድርጅት ቦኮ ሐራም በሚከፍተው ጥቃት ምክንያት ከአምስት ዓመታት በፊት ግጭት ከጀመረበት ጊዜ አንስቶ ቢያንስ 17,000 የሚሆኑ ሰዎች እንዳለቁ ይገመታል። በቦኮ ሐራም ጥቃት ምክንያት ከናይጄሪያና ከጎረቤት ሀገሮች መኖሪያቸው የተፈናቀሉት ልጆች 1.4 ሚሊዮን እንደሚሆኑ ኒውዮርክ ታይምስ ጋዜጣ ላይ የወጣው ጽሑፍ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ተከታዩ ልዩ ዘገባ ነው። ሶሎሞን አባተ ነው ያዘጋጀው።
ዶክተር ፍቅሩ ማሩ ኢትዮጵያ ውስጥ አዲስ የልብ ሕክምና ሆስፒታል ከፍተው በሀገሪቱ ውስጥ ቀድሞ የማይሰራ ወይም ህሙማን ወደ ውጪ ለመሄድ የሚገደዱባቸውን የቀዶ ሕክምና አገልግሎቶች ሲሰጡ ቆይተዋል። የስዊድን መገናኛ ብዙሃን ይዘዋቸው እየወጡ ባሉ ዘገባዎቻቸው ታዲያ ስለ ዶክተር ፍቅሩ ማሩ ሲጽፉ ሰንብተዋል። ዶክተር ፍቅሩ ማሩ ከሁለት ዓመታት በላይ ለሆነ ጊዜ የሚገኙት እስር ላይ መሆናቸው ነው የመገናኛ ብዙሃኑ ትኩረት። የልብ ቀዶ ሕክምና ስፔሻሊስቱ ዶክተር ፍቅሩ በቁጥጥር ስር የዋሉት በሙስና ከተጠረጠሩ የገቢዎች ሚኒስቴርና የጉምሩክ ባለሥልጣናት ጋር ነው። ይሁን እንጂ የዶክተር ፍቅሩ ጉዳይ ቀደም ሲል ተነስቶ እንደ አስተዳደራዊ ጉዳይ ታይቶ የነበረ መሆኑን ስዊድን ውስጥ የሚገኙ የሥራ ባልደረባቸውና የልብ ሐኪም ዶክተር አኒካስ ማርስ ነግረውኛል።
You know, we had been working for a long time with importing medical supplies to this hospital.
ለዚህ ሆስፒታል ለረጅም ጊዜ ህክምና አቅርቦቶችን ስናስገባ አብረን ስንሰራ ቆይተናል። አንድ ጊዜ ታዲያ ከህክምና መገልገያዎች መካከል አንዳንዶቹ ሊዙ ይገባቸው የነበሩ የምርቱ ሀገርን የመሳሰሉ መረጃዎችን የያዙ የምስክር ወረቀቶች አብረዋቸው ነበርም ነበር። እና ታዲያ ያኔ አንዳንድ አስተዳደራዊ የሚባሉ ጥያቄዎች ተነስተው ነበር። ይህ ታዲያ ለተወሰነ ጊዜ ችግር ሆኖ ቆይቶ ነበር። ይህ የሆነው ዶክተር ፍቅሩ ከመያዛቸው ወደ 3 ዓመት ለሚሆን ጊዜ ቀድሞ ነበር። ይሁን እንጂ ከጠፉት ወረቀቶች ጋር ተያይዞ የተነሳው ጉዳይ ችግር ፈጥሮ የነበረ ቢሆንም ጉዳዩ ፍርድ ቤት የሚያደርስ አይደለም። አስተዳደራዊ ነው ተብሎ በመወሰኑ ወዲያው ነበር የተዘጋው።
ያ ከሆነ ከሶስት ዓመታት በኋላ ሲያዙ ታዲያ የተጠየቁት ያኔ ጉቦ ሰጥተው ነበር ያስለቀቁት በሚል ነበር። ለመሆኑ ጉዳዩና ክርክሩ ዛሬ ያለበት ሁኔታ ምን ይመስላል? የተነሱት ጭብጦችና መከራከሪያቸውስ የታደረሱ የሚሉ ጥያቄዎችን ይዤ ከዶክተር ፍቅሩ ማሩ ጠበቆች አንደኛውን አቶ አበበ ሸቱን አነጋገርኩ።
መደበኛ ክስ ከተመሰረተ አሁን 2 ዓመት ሆኖታል። ክርክሩ አሁን ያለበት ደረጃ የአቃቤ ሕግ ማስረጃ፣ የሰነድም የሰው ማስረጃ የካቲት 30 እና መጋቢት 1 2007 ዓ.ም የአቃቤ ማስረጃ ተጠቃሎ ሰምቶ አውቅቷል። ከዛ በኋላ ያለው እንግዲህ ዶክተር ፍቅሩ ከሌሎች 24 ተከሳሾች ጋራ በመዝገብ ቁጥር 141352 በሚባል የወንጀል መዝገብ ከ24 ተከሳሾች ጋራ በጠቅላላው 99 ክሶች በቀረቡበት ክስ ውስጥ ክሳቸውን የሚመለከተው 10ኛ ክስ ብቻ አብሮ ክሱ ቀርቦ ስለነበረ የእሳቸው ማስረጃ ተሰምቶ የተቃለለ ቢሆንም ብይን ለመስጠት በተለያየ ምክንያት ባለመቻሉ ነው እስካሁን በፍርድ ቤቱ ነጥሎ ብይን የሚሰጥበት ሁኔታ መኖር አለበት ብለን እኛ በተደጋጋሚ አመልክተናል። ለነገሩ ጠበቆች እኔ ብቻ ሳልሆን በቡድን ነው የምንሰራው። የሀገር ውስጥ ጠበቆች አሏቸው፣ እንደዚሁም ኢንተርናሽናል ጠበቆችም አሏቸው። የሀገር ውስጥ ጠበቆች አሏቸው። ሶ የሀገር ውስጥ ጠበቆች እንደ ቲም ነው የምንሰራው። ሶ ለፍርድ ቤቱ እኛ ቀደም ብሎም ምስክር ከመሰማቱ በፊት ስኬጁል እንኳን ቀጠሮ እንኳን ሳይኖረው ረጅም ጊዜ ወስዶ ስለነበረ በኢትዮጵያ ሕገ መንግስት መሰረት አንድ ሰው በተፋጠነ ጊዜ ውስጥ ፍትህ ማግኘት መብት ስላለው ይህን መብት እየጣሰ ነው። ስለሆነም ሂደቱ እየተጓተተ በመሆኑ ምክንያት ዝርዝር ምክንያቶች አቅርበን ክሱ እንዲቋረጥ፣ አለበለዚያ በተቻለ ስፒድ አፕ አድርጎ ፍርድ ቤቱ አፋጥኖ ጉዳዩን እንዲያየው፣ በዋናነት ደግሞ ከሌሎቹ ተከሳሾች ጋር ክሱ አንድ ላይ አንድ ክስ ከማይገናኙ ሌሎች 98 ክሶች ጋር አብሮ መቅረቡ ለመጓተቱ ምክንያት ስለሆነ ክሱ ሊነጠል ይገባል ብለን አቅርበን ነበር። ፍርድ ቤቱ በዚህም ላይ ያው ብይን አልሰጠበትም። ኤንወይ አንዱ ምክንያት ይሄ ሆኖ ሌላኛው ክሱ ከተጀመረ በኋላ የጉምሩክ አዋጅ ተሻሽሎ አዲስ የጉምሩክ አዋጅ ወጥቶ ስለነበር 859/2006 የሚባል አዋጅ ከእሱ ጋር በተያያዘ አቤቱታ አቅርበን ምክንያቱም አዲሱ ሕግ ይጠቅማቸዋል ብለን ባሰብንባቸው እንትኖች አቅርበን ነበርና የአዲሱን ሕግ ተፈጻሚነት ከእሱ ጋር በተያያዘ ለፌዴሬሽን ምክር ቤት የሕገ መንግስት ጉዳይ ያስነሳል በሚል ፍርድ ቤቱ ለአጣሪ ጉባኤ ልኮት አጣሪ ጉባኤው ለተወሰነ ጊዜ ሲያየው ቆይቶ የሕገ መንግስት ጥያቄ አያስነሳም ብሎ መለሰው። ከዚህ በኋላ አሁን ለጥቅምት 9 ፍርድ ቤቱ ጉዳዩን ለማየት ለጥቅምት 9/2008 ዓመተ ምህረት ቀጠሮ ይዟል። በኢፌድሪ ሕገ መንግስት አንቀጽ 22 ላይ በቅድሚያ በማናቸውም ሁኔታ የወንጀል ሕግ ወደ ኋላ ተመልሶ እንደማይሰራ ይደነግጋል በመረዳረጃ ነገር ግን ተከሳሹን የሚጠቅም በሆነ ጊዜ ግን ህጉ ወደ ኋላ ተመልሶ ይሰራል እንዲሁም በተሻሻለ ወንጀለኛ መቅጫ ህጋችንም ላይ በአንቀጽ 5 ንዑስ ቁጥር 3 ላይ እንዲሁ ተከሳሽ የሚጠቅመው ከሆነ ተፈጻሚ እንደሚሆን ይደነግጋል። አዲሱ የጉምሩክ አዋጅ 859/2006 ዓመተ ምህረት የወጣው አዋጅ ተከሳሽን በሚጠቅመው ጊዜ ተፈጻሚነት አለው። እሱም መሰረት አድርገን ነው እኛም ያቀረብነው። ይሄ ጉዳይ ግን ለፌዴሬሽን ምክር ቤት ምንድነው በዚህ ህግ ላይ አንቀጽ 182 ላይ የተጀመሩ ጉዳዮች በሌሎች ህጎች የተመለከተው እንደተጠበቀ ሆኖ ቀደም ብለው የተጀመሩ ጉዳዮች በተጀመሩበት በዚያው በቀደመው ህግ መሰረት ይዳኛሉ የሚል ድንጋጌ ስለነበረው ይሄ ድንጋጌ በህገ መንግስቱ ጋር አዲሱ ህገ ምክንያቱም በህገ መንግስቱ የሚጠቅም በሚሆንበት ጊዜ ተፈጻሚነት አለው የሚለውን የህገ መንግስቱን ድንጋጌ ይጋጫል ስለሆነም ትርጉም ያስፈልገዋል ተብሎ ነበር ወደ ፌዴሬሽን ወደ አጣሪ ጉባኤ ተላከው። አጣሪ ጉባኤው ግን የህገ መንግስት ጥያቄ ትርጉም እንደስነሳ አይደለም ብሎ መልሶታል። ሶ እኛም ለነገሩ በኔ እምነት ፐርሰናሊ በኔ እምነት ህጉ ሴቪንግ ክሎዝ አለው በሌሎች ህጎች ተነግሮት እንደተጠበቀ ሆኖ ስለሚል ህገ መንግስቱ የሁሉም ህግ የበላይ ህግ ነው። ስለዚህ አንዱ የህጎች ሁሉ ምንጭ የሆነው ህግ ህገ መንግስቱ ነው። ሶ እሱን ኢሮድ አያረግም ሲጀመር
መጣ አይሸረሽረውም
ሁለት አይሽሩ ስለዚህ በዛ አግባብ ነው። ከዛ በኋላ ወደ ፍርድ ቤት ተመልሷል ጉዳዩ። ፍርድ ቤቱም ለጥቅምት 9 ቀጠሮ ይዟል።
በነገራችን ላይ አቶ አበበ ይሄ እንደነገሩኝ ማስረጃዎች ከተሰሙና ብይን መጠበቅ ከጀመራችሁ 7 ወር ሆነ?
አዎ ልክ ነው።
ጥቅምት 9 ከፊታችን አለ። ጥቅምት 9ስ የምትጠብቁት ነገር አለ ወይ ከፍርድ ቤቱ ይገኛል
ብለህ? እንግዲህ ምንድነው ምን ተጠብቀዋል ምንድነው ቀደም ብሎ የካቲት 30 እና መጋቢት 1 የአቃቤ ማስረጃ ተሰምቶ ከተጠቃለለ በኋላ ፍርድ ቤቱ ብይን እንዲሰጥበት አመልክተናል። ፍርድ ቤቱ ብይን ለመስጠት ከሌሎች ክሶች አንጻር ለብቻው ብይን ሊሰጥበት ይገባል አይገባም የሚለውን ጉዳይ ብይን እንሰጥበታለን በሚል ሲያየው ከቆየ በኋላ በመካከሉ የአዲሱ ሕግ መውጣትን መሰረት ተደርጎ ሞሽን ሲቀርብ ጉዳዩ ወደ አጣሪ ጉባኤ ከተላከበት ጊዜ ጀምሮ አጣሪ ጉባኤው ማቋቋሚያ አዋጅ መሰረት ፍርድ ቤት የሚታዩት ክሶች ፔንድ ስለሚያደርጉ ባለበት ስለሚቆዩ በዛ ምክንያት ከሶስት ወር ያላነሰ ጊዜ ተቋርጦ ቆይቶ ነበር። የክሱ መሰማት ውጤቱን እስኪመጣ ድረስ ተቋርጦ ቆይቷል ባለበት ሁኔታ።
እርሶ የህግ ጠበቃም በመሆኑ ልምዱም ያሉት በመሆኑ በክርክሮቹም ላይ የተገኙ በመሆኑና የአቃቤ ህግንም ክርክር የሰሙ በመሆኑ ብይኑ ምን ይሆናል ብለው ነው የሚጠብቁት? ምንድን ነው አሁን ከዳኞች የሚጠብቁት እርሶ?
አስቸጋሪ ጥያቄ ነው። እንግዲህ የቀረበውን የሰነድና የሰው ማስረጃ እኔ አይቻለሁ፣ ዝርዝር ውስጥ መግባት አልፈልግም። ግን በቀረበው የሰነድና የሰው ማስረጃ እኔ እንዳየሁት ከሆነ ተከሳሹ አሁን በቀረበባቸው ክስ ጥፋተኛ የሚያስብላቸው ነው ብዬ አላምንም እኔ። ስለዚህ ፍርድ ቤቱ እኔ ኤክስፔክት ማድረገው ፍርድ ቤቱ በነጻ አሰናብታቸዋል ብዬ ኤክስፔክት አደርጋለሁ። ግን ዞሮ ዞሮ እንዳልኩ ይሄ የእኔ ኤክስፔክቴሽን ነው። ነገር ግን ፍርድ ቤት ነው በዚህ ጉዳይ ላይ የመጨረሻ እንትን ያለው ፍርድ ቤት ነው።
ፕሮፌሰር ላርስ ዊክላንድ ስዊድን ውስጥ የሚገኝ አንድ ሆስፒታል ሜዲካል ዳይሬክተር የዩኒቨርሲቲ መምህርም ናቸው። ከዶክተር ፍቅሩ ጋር አብረው ሰርተዋል። በክሱ ላይ ስለተጠቀሱት የሕክምና መገልገያዎችና ስለ አገኛኘታቸውም አውቃለሁ የሚሉትን ነግረውኛል። ሁለቱ የልብ ሐኪሞች መጀመሪያ የተገናኙት አዲስ አበባ ነበር የዛሬ 7 እና 8 ዓመት። እናም የዶክተር ፍቅሩና የፕሮፌሰር ላርስ ግንኙነት ላቅ ወዳለ ቁም ነገር ዘለቀ።
Yes, after that we decided together to start cardiac surgery in Addis Ababa. So I went home and organized a team of Swedish
ከዚያ በኋላ አዲስ አበባ ውስጥ የልብ ቀዶ ሕክምና ሆስፒታል ለመክፈት ወሰንን። እኔም ወደ ሀገሬ ከተመለስኩ በኋላ የስዊድን ባለሙያዎችን ቡድን አስተባበርኩና ከግማሽ ዓመት በኋላ አዲስ አበባ ገባን። እናም የልብ ቀዶ ሕክምና መስራት ጀመርን። ከስዊድን ብዙ መሳሪያ ይዘን ነበር ወደ ኢትዮጵያ የገባነው። ያኔ ታዲያ ዶክተር ፍቅሩ የልብ ሕክምናውን ሆስፒታል ሥራ አስጀምረው ነበር።
የዶክተር አኒካ ሳርስን፣ የዶክተር ዊክላንድ ስማርስን፣ የሕግ ጠበቃቸውን የአቶ አበበ እሸቱን፣ እንደዚሁም የአዲስ የልብ ሕክምና ሆስፒታል ዳይሬክተርን፣ የኢትዮጵያ የግል ሆስፒታሎች ማኅበር ፕሬዚደንትን፣ የኢትዮጵያ ጸረ ሙስና ኮሚሽንን አስተያየቶችና መልሶች ይዤ በነገው ምሽት መለሳለሁ። ጤና ይስጥልኝ።
ወደ ተከታዩ ዘገባ ስናልፍ ማላዊ የሚገኙ ኢትዮጵያውያንን ሁኔታ የሚመለከት ይሆናል።
ኢትዮጵያውያን ፍልሰተኞች ዛሬም ማላዊ እስር ቤቶች ውስጥ በመሰቃየት ላይ ናቸው። በህገወጥ መንገድ አገር የገብታችኋል ብላ ማላዊ ያሰረቻቸው ኢትዮጵያውያን የቅጣት ጊዜያቸውን ጨርሰውና መቀጫቸውንም ከፍለው ግን ሳይፈቱ እዚያው እስር ቤት ይገኛሉ። ለምን? አዲሱ አበበ ባገኛቸው አንዳንድ አዳዲስ መረጃዎች ላይ ተመርኩዞ አጠር ያለ ዘገባ ይዟል።
እስር ቤቱ የምድር ሲኦል ነው። ይህን ያለው በማላዊው ሊሉንግዌ ወህኒ በሚገኝ እስር ቤት ያለው የተፈረደበትን የእስራት ጊዜውን ጨርሶም እዚያው ወህኒ የሚገኘው ኢትዮጵያዊ ወጣት ኢያሱ ታዲያ ነው። በተጨናነቀው የማላዊው ሊሉንግዌ እስር ቤት የሚገኙ በብዙ መቶዎች የሚቆጠሩ ኢትዮጵያውያን ደቡብ አፍሪካ ደርሰው የተሻለና አዲስ ሕይወት ለመምራት የነበራቸው ራዕይ ቅዠት ሆኖ ቀርቶባቸዋል። በሕገ ወጥ መንገድ ድንበር ጥሳችሁ ገብታችኋል ተብለው የተወሰነባቸውን ፍርድ ጨርሰውም እዚያ ወህኒ ይማቀቃሉ። ይህ እስር ቤት ምድር ላይ ያለ ሲኦል ነው አለ ደድዛ እስር ቤት የሚገኘው የ15 ዓመቱ ኢያሱ ለፈረንሳዩ ዜና አገልግሎት ጋዜጠኛ ሲናገር። ደድዛ ከማላዊ ዋና ከተማ ሊሉንግዌ በስተደቡብ 85 ኪሎ ሜትር ላይ ትገኛለች። ድክም ያለ ሰውነት ያለው ቀጭኑ ኢያሱ ደቡብ አፍሪካ ወደሚገኙ ወላጅ አባቱ ዘንድ ነበር የሚያመራው። ወደ በለጸገችው አህጉር የወጣነው ጉዞ እንዳልተሳካ ባየ ጊዜ ካሁን ወዲያ መድከምና መስቃየት አልሻም፣ ወደ አገሬ መመለስ ፈልጋለሁ ብሏል። የእስር ቤቱ አፈቀላጤ ኢቫንስ ፊሪሊ ለፈረንሳይ ዜና አገልግሎት እንደገለጡት ወደ አገራቸው ለመላክ የገንዘብ እጥረት በማጋጠሙ ቅጣታቸውን የጨረሱ እስረኞች አሁንም ድረስ አልተፈቱም። ፍልሰተኞችን በሚመለከት ያለው ወቅታዊ ሁኔታ ትኩረቱ በአውሮፓ ላይ በመሆኑ ከኢትዮጵያ፣ ከሶማሊያና ከሌሎች የአፍሪካ አገሮች የሚፈልሱና ወደ ደቡብ አፍሪካ የሚያቀኑ ስደተኞች አጨናንቀውኛል ትላለች ማላዊ። ቀደም ሲል የጠቀስነው ኢያሱ ለምሳሌ ወደ ደቡብ አፍሪካ ለመሄድ ሲሉ ባለፈው ሐምሌ ወር ማላዊ ላይ ከተያዙ 29 ኢትዮጵያውያን አንዱ ነው። በሕገ ወጥ መንገድ ገብተሃል ተብዬ የተጣለብኝን የ62 ዶላርስ መቀጮ ከፍዬም እነሆ አሁን ድረስ እንደታሰርኩ ነኝ ይላል። ሌሎችም አሉ የስድስት ወር እስራት የተፈረደባቸው። አንድ ስማቸው እንዳይገለጥ የፈለጉ የእስር ቤት ከፍተኛ ባለሥልጣን ሲናገሩ ለአንድ መቶ እስረኞች የተሠራው እስር ቤት እስከ 380 ሰዎች ይዞ ይገኛል ይላሉ። ብዙ ችግሮች አሉብን፣ ዋናው ግን የምግብ እጥረት ነው ብለዋል እኒሁ ባለሥልጣን። በቀን አንዴ ብቻ ይበላሉ፣ ከቀኑ ወደ 9 ሰዓት ላይ ወፍራም የባቄላ ገንፎ። ለሀያ እስረኞች በተሠራ እስር ቤት ውስጥም 50 ሆነው ይተኛሉ ሲሉም ተናግረዋል። ሜዲሲን ሳን ፍራንስዌር ዶክተርስ ዊዛውት ቦርደርስ በእንግሊዝኛው ድንበር የለሽ ሐኪሞች የተሰኘው ምግብ አረሰናይ ድርጅት በበኩሉ ቀደም ሲል በተጠቀሰው የስቃይ አይነት በሊሎንግዌው ማላዊ እስር ቤት ውስጥ 317 ኢትዮጵያውያን በስቃይ ላይ ይገኛሉ ብሏል። ይህ የማላዊ እስር ቤት የተሰራው የማውላው እስር ቤት የተሰራው ለ800 እስረኞች ሆኖ ሳለ እስከ 2650 እስረኞች ተጨናንቀውና እፍግፍግ ብለው ይገኙበታል ሲልም ድንበር የለሽ ሐኪሞች ድርጅት ገልጧል። አርማጮች፣ ከዚህ ቀደም ማላዊ ውስጥ በተለይ በሊሉንግዌ ማላዊ ማውላ እስር ቤት ስለሚገኙ ኢትዮጵያውያን ተከታታይ ዝግጅቶች ማቅረባችን ይታወሳል። በእነዚያ ዝግጅቶች አንዲት ሊሉንግዌ የሚኖሩ ኢትዮጵያዊት እስረኞቹን በገንዘብም በቁሳቁስም ይረዱ የነበሩትን፣ በማላዊ የድንበር የለሽ ሐኪሞች የውጭ ግንኙነት ኃላፊዋን፣ በአይኦኤም ማለት በኢንተርናሽናል ኦርጋኒዜሽን ፎር ማይግሬሽን ማለት የስደተኞች ወይም የፍልሰተኞች ድርጅት ዓለም አቀፉ ማለት ነው የዚያን ኃላፊ፣ በኬንያ የኢትዮጵያ ኤምባሲ ተጠሪን አነጋግረን ኢትዮጵያውያኑን ወደ አገራቸው ለመላክ ዝግጅቱ እንዳለቀ በመጓጓዣ ረገድም አይኦኤም ወጪውን እንደሚሸፍን ተገልጦ ነበር። ታዲያ ዛሬ በሊሎንግዌው የማውላ እስር ቤት ያሰራቸው ኢትዮጵያውያን ጉዳይ እንደምን እንደ አዲስ ተከሰተ ነው ወይስ ስደት ቀጥሎ ሌሎች ፍልሰተኞች ኢትዮጵያውያን ናቸው እስር ቤቱን እያጨናነቁ ያሉት። የሚመለከታቸውን በማነጋገር ከተሰኘው ቀደም ሲል እንደተገለጠው አንድ ሰፋ ያለ ዝግጅት ለማቅረብ ሞክራለሁ። ለአሁኑ ሰላም።
Hagar oganun endena afaka Heda heda endemada heda Hagarun tito sadada
የሰላማዊት ነጋን እንጉርጉሮ ነው የሰማችሁት። ክብራትና ክብራን፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ጥቅምት 5 ቀን ወይም ኦክቶበር 16 ረሃብን ለማጥፋት ዘመቻ የሚደረግበት የዓለም የምግብ ቀን ነው። በ1945 የተመሰረተው የተባበሩት መንግስታት የምግብና የእርሻ ድርጅት የሚታወስበትም ዕለት ነው። በዚህ ቀን በመላው ዓለም ያሉ ህዝቦች ረሃብን ለአንዴና ለመጨረሻ ጊዜ ከዓለም ላይ ለማስወገድ ቃል የሚገቡበት ቀን ነው። ባለፉት 10 ዓመታት ከረሃብ ጋር የሚኖሩ ሰዎች ቁጥር መቀነስ ታይቷል። ቀደም ሲል በነበረው መረጃ በየቀኑ ከ6 ሰው ውስጥ አንዱ በረሃብ ምክንያት አልጋ ላይ ይውላል። አሁን ይህ ቁጥር ከ9 ሰው አንድ ሆኗል። ይህም ሆኖ ግን በመላው ዓለም 795,000 ሰዎች በየቀኑ በከፋ ሁኔታ በመራብ ላይ ይገኛሉ። ከዚህ ውስጥ 60% የሚሆኑት ሴቶች ናቸው። ባደጉ ሀገራት ውስጥ የሚሰሩ አምራች ሴት ገበሬዎች ደግሞ የረሃቡ ተጠቂ መሆናቸው ጉዳዩን አሳዛኝ ያደርገዋል። በአንድ ማህበረሰብ ውስጥ ሴቶች በረሃብ የሚጠቁ ከሆነ ህጻናትም የችግሩ ተጠቂ ይሆናሉ። በአሁኑ ወቅት 161 ሚሊዮን ከአምስት ዓመት በታች ያሉ ህጻናት በምግብ እጥረት ተጠቅተዋል። ይህ ደግሞ ብዙውን ጊዜ አንጎላቸው በሚፈለገው መጠን እንዳያድግ ይከለክላቸዋል። ይህም በአግባቡ ትምህርት ለመማር እንዳይችሉ ያደርጋቸዋል። ሰውነታቸው ይቀጭጫል፣ እድገታቸው ይገታል። የተመጣጠነ ምግብ አለማግኘታቸው የሚጎዳው የእነርሱን እድገትና የወደፊት ስኬት ብቻ ሳይሆን የማህበረሰቡን እንዲሁም የአገሩን ኢኮኖሚ በከፍተኛ ሁኔታ ይጎዳዋል። በተጨማሪም በየቀኑ እድሜያቸው ከአምስት ዓመት በታች የሆኑ 5 ሚሊዮን ህጻናት ከምግብ እጥረትና ተያያዥ በሆኑ ምክንያቶች ይሞታሉ። የዓለም አቀፍ ማህበረሰብ ረሃብን ለማስወገድ እየሰራ ይገኛል። ምክንያቱም መደረግ ያለበት ይህ ስለሆነ የተባበሩት መንግስታት የሚሊኒየም ዲቨሎፕመንት ቀዳሚ ግብ ይህ ነበር። በከፋ ድህነትና በምግብ እጥረት ምክንያት ህይወታቸው ለአደጋ የተጋለጡ ሰዎች ምግብ ማግኘት አለባቸው የሚል። ይህ በግማሽ ተሳክቷል። በቀጣይም የ2030 የተረጋገጠ የልማት አጀንዳ ውስጥ የከፋ ድህነትና ረሃብን ከዓለም ላይ ተባብሮ ለማጥፋት ምኞታችን፣ አላማችንና ጥረት የምናደርግበት ጉዳይ ነው። የዩናይትድ ስቴትስ የተራድኦ ድርጅት ይህን ችግር ለመቅረፍ አዳዲስ ሀሳቦችን በማምጣት ጥረቱን ይቀጥላል። የዩናይትድ ስቴትስ መንግስትም ከተለያዩ ሀገራት መንግስታት፣ ከዩኒቨርሲቲዎች፣ መንግስታዊና መንግስታዊ ካልሆኑ ድርጅቶች እንዲሁም ልክ እንደ ተባበሩት መንግስታት ካሉ ተቋማት፣ በግል ስራ ዘርፍ ከተሰማሩ ማህበረሰብ ጋር በመሆን ሚሊዮን ህዝቦችን ከከፋ ድህነትና ከረሃብ ነጻ ለማውጣት ተባብሮ ይሰራል። በዚህ በዛሬው የዓለም የምግብ ቀን አስከፊ ድህነትን፣ ረሃብንና የተመጣጠነ ምግብ እጥረትን አበክሮ እንደሚዋጋ የዩናይትድ ስቴትስ መንግስት ቃል በመግባት ያረጋግጣል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
ክብራትና ክብራን አድማጮች ለዛሬ አርብ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮግራማችንን የመራልን ንጉሱ ታምሬ ነው።
ቴክኒሻኑ ሚሻዱ ቢንስኪ ነው። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና
ቆንጂት ታየነን አብራችሁን ስላመሻችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።